ይህ ዓመት ከጀመረ ጀምሮ ስለ አምልኮ ነው መናገር ውስጥ ያለው ስለ አምልኮ ነው ዛሬም የምናገረው ክፍል 3 ነው ማለት ነው የምናገረው እና ያመልከኝ ዘንድ ህዝቤን ልቀቅ በሚል አርስት እየተነጋገረን ነው ያለነው አምልኮ ለማለት ምን ማለት ነው ብለን የጀመርነው በክፍል 1 ላይ አምልኮ ማለት ሰው ሲፈጠር ከመሰረቱ በመጀመሪያ እግዚአብሔርን እንዲያመልክ ነው የተፈጠረው በዚህ ምድር ላይ ሲገኝ እግዚአብሔር ሰውን ሲሰራው ወደዚች ምድር ሲያመጣው እግዚአብሔር ሰው እንዲያመልከው ነው እኛ ደግሞ ዳግም ስንፈጠር በኢየሱስ ክርስቶስ ኃጢአታችን ተሽሮ ተከፍሎ ልጆቹ ስንባል ዓላማው እንድናመልከው ነው ማምለክ ማለት ደግሞ የአንድ የሁድ ጉዳይ ሳይሆን ሁድ መተን እንደዚህ ፕሮግራም የመካፈል ጉዳይ ሳይሆን የየለት ጉዳይ ነው ጠቅላላ ኑሯችንን የሚይዝ ጉዳይ ነው ተባብለን ነበር ቃላችን ብቻ አይደለም ኑሯችንም ነው ከኑሯችንም ያለፈ ደግሞ ማንነታችንም ነው የተፈጠርንበት የምንኖርበት ብቻ አላ ሳይሆን ደግሞ የሚገርማችሁ እንደ እግዚአብሔር ሐሳብና ፈቃድ የህይወት ሩጫችንን ስንጨርስ በርሱ ፊት ከሞት በኋላ መጽሐፍ ቅዱስ ሲናገር በፊቱ እንደምናመልከው ዮሐንስ ራእይ ላይ ይናገራል የሚቀጥል ነገር ነው ከሞት በኋላ የሚቀጥል ነገር ነው አምልኮ የሚቆም ነገር አይደለም በእግዚአብሔር ፊት በርሱ ፊት ያመለክን የምንቀጥለው ጉዳይ ነው አምልኮ እግዚአብሔርን ማወቅ ፈቃዱንም መፈጸም ነው አምልኮ ስለዚህ በእስራኤል ታሪክ ነው ተነስተን እየተነጋገርን ያለ ነው እግዚአብሔር ነጻ ሲያወጣቸው ለፈርዖን መልእክትን ሲልክ በሙሴ በኩል ያለው ያገለግለኝ ዘንድ ህዝቤን ልቀቀው ያመልከኝ ዘንድ ህዝቤን ልቀቀው ታይዞ ነበር ህዝቡ እግዚአብሔር ማምለክ አልቻለም ነበር እግዚአብሔር የመረጠው ህዝብ ነው ስለዚህ በተጽኖ ውስጥ ነው ያለው የተጫነው ነገር አለ የተቆጣጠረው ነገር አለ ያን ፈርዖን ነበር ሃያሉ መንግስት ነበር እና ነጻ ሊያወጣው ፈለገ እግዚአብሔር ነጻ የማውጣቱ ምክንያት እንዲያመልከኝ ነው ብሎ ነበር ስለዚህ ጠላት ደግሞ ሰይጣን ደግሞ ሁልጊዜ እግዚአብሔር እንዳይመለክ ነው የሚፈልገው ሁልጊዜ እግዚአብሔር እንዳይመለክ ነው የሚፈልገው የሰው ፍጥረት በመድር ላይ ከመገኘቱ በፊት መላእክታት መካከል ሰይጣን ያደረገው የመጀመሪያው ጥፋት ምንድነው መላእክታትን አሳታቸው እግዚአብሔርን እንዳያመልኩት መላእክታት የተፈጠሩበት ዓላማ እግዚአብሔርን 24 ሰዓቱን ያመለኩ ሊኖሩ ነበር ሰይጣን ያደረገው ሲሶ አንድ ሶስተኛውን አስቷል መጽሐፍ ቅዱስ እንደሚናገር አንድ ሶስተኛውን አስቷል እግዚአብሔር እንዲመለክ አይፈልግም እርሱ እንዲመለክ ነው የሚፈልገው ሰይጣን ከዛ በመላእክት ማሳት ብቻ አላቆመም እንደተነጋገርን ከዛ በኋላ በመጀመሪያ የተፈጠሩትን ሔዋንና አዳምን አሳታቸው እነርሱ የተፈጠሩበት ዓላማ በኤደን ገነት እግዚአብሔር ሲያስቀምጣቸው ሊያመልኩት ነው እግዚአብሔርን ሊያመልኩት ግን እንዳያመልኩት የርሱን ቃል እንዳይሰሙ ከቃሉ እንዲወጡ አሳሳታቸው አምልኮ በሰው ልጆች መካከል አፈረሰ ማለት ነው አፈረሰ ከዛም በኋላ እንደገና የተመረጡትን ትውልድ ማለት እስራኤላውያኖችንም እንደዚሁም የተመረጡትን የእግዚአብሔርን ሰዎች በማሳሳት ከእግዚአብሔር ሐሳብ በማሳሳት አምልኮ እንዲያስቀሩ ሲያደርጋ አይተናል ዳዊትንም እንደዚሁ ሲያሳስተውና ከእግዚአብሔር ሐሳብ እንዲወጣ አምልኮ እንዲያፈርስ ከዛም እስራኤላውያኖች በሙሉ እንዲቀሰፉ ሲያደርግ መጽሐፍ ቅዱስ ላይ አይተናል ግን ኢዮብን ሞከረ አልቻለም ኢዮብ በዛ ከባድ ሁኔታ ውስጥ ሲያልፍ አምልኮን አላስቀረም እግዚአብሔር ሰጠ እግዚአብሔር ነሳ እግዚአብሔር ስም የተባረከ ይሁን ብሎ እግዚአብሔርን ማመስገን እንደቀጠለ ተመልክተን ነበር ከዛ በሁለተኛው ክፍለ ጊዜ ያየነው ደግሞ እግዚአብሔር እንድናመልከው እግዚአብሔር በሚሰጠን ነገር ከርሱ በተቀበልነው ነገር ነውና እግዚአብሔር በሚሰጠን ነገር ነው እናመልከው ተባብለን የወደቀብን ነገር ከጃችን ያመለጠ ነገር ሊኖር ይችላልና እግዚአብሔር መልሶ ይሰጠናል ተባብለን እግዚአብሔር የሰጠን ነገር ምናልባት ከጃችን ወድቆ ያለ ነገር ሊኖር የሚችለው አንደኛው የመንፈስ ፍሬ መንፈስ ቅዱስ የኛ አይደለም እግዚአብሔር ነው መጥቶ በእኛ ውስጥ አደረ ከዛ በኋላ ክርስቶስን የምንመስልበትን ባህሪ በእኛ ላይ ማፍራት ቻልን ከኛ አይደለም ያ የመንፈስ ፍሬ ከእግዚአብሔር ከመንፈስ ቅዱስ የመጣ ነው ነገር ግን ዛሬ ያ የቀደመው ነገራችን ላይኖር ይችላል ከኛ ወድቆ ሊሆን ይችላል እግዚአብሔር ያነሳዋል እንደዚሁም የመንፈስ ቅዱስ ስጦታ ምናገለግልበት አሁን እኔ ማደርግበት ምሰብክበት ከኔ አይደለም እግዚአብሔር የሰጠኝ ነገር እናንተ በተለያየ መንገድ ምታገለግሉበት አገልግሎት እና ስናገለግል ቆይተ ምናልባት ዛሬ ያቆምነው ነገር ሊሆን ይችላል ከኛ ወድቋል የት ሄደ ምንለው ጥያቄ ሊሆን ይችላል የመንፈስ ቅዱስ ስጦታ እያንዳንዳችን የተቀበልነው ስጦታ ነው መንፈስ ቅዱስ ስጦታ እነከሌ ብቻ አይደለም ያላቸው እያንዳንዱ ክርስቲያን የመንፈስ ቅዱስ ስጦታ አለው። የተሰጠውን ማወቅና መለየት ግን የተሌላ ነው። እና በዛ ስጦታ ምናልባት እናገለግል ቆይተን ዛሬ ወድቆ ይሆን ያ ነገር ተባብለን ነበር ባለፈው፣ እግዚአብሔር ሊያነሳው ይችላል። ሌላው የወንድሞችና የእህቶች ስጦታ እግዚአብሔር ነው የሚሰጠን። መንፈስ ፍሬን እንደሚሰጥ የመንፈስ ቅዱስን ስጦታ እንደሚሰጥ እግዚአብሔር የሰው ስጦታ አለው። የሰውን ስጦታ ማክበር አለብን፣ በሰው ስጦታ መጠንቀቅ አለብን ተባብለን ነበር። ብዙ ጊዜ አናስተውልም። እግዚአብሔር ሰውን ይሰጣል። የሰው ስጦታ በመጽሐፍ ቅዱሳችን ብዙ ዘርዝረን ነበር ባለፈው። እግዚአብሔር ይሰጣል ሰዎችን፣ አብረናቸው የምናገለግላቸው የትዳር ጓደኞች፣ ልጆች፣ ወላጆች፣ ጓደኞች፣ አብረን የምናገለግል ቲሙ፣ ግሩፑ፣ እነዛ ሰዎች የእግዚአብሔር ስጦታ ናቸው። ብቻውን ሰው ሊያገለግል አይችልም፣ በህብረት ነው የሚያገለግለው። ለነዛ ሰዎች መጠንቀቅ ያስፈልጋል፣ የእግዚአብሔር ስጦታ ናቸውና ከወደቁ ከእጃችን ከወደቁ ለመመለስ ያስቸግራል የእግዚአብሔርን ስራ ለመስራት ከሰው ጋር በህብረት። ስለዚህ በዚህ ሁሉ ያልነው ስለ መስማት አንስተን ከምንሰማው ነገር እንጠበቅ፣ እግዚአብሔርን እንስማ፣ የጠላትን ስራ ጠላት እንዳያሳስተን የጠላትን ድምፅ እንለይ ተባብለን ነበር። ዛሬ የምንነጋገረው በዚሁ ሀሳብ እንቀጥልና ሐዋርያት ምዕራፍ 27 ቁጥር 23 25 ላይ የምንመለከተው ሀሳብ አለ። ሐዋርያት ምዕራፍ 27 ቁጥር 23 25 አጠር ያለ ስብከት ነው ዛሬ ምንሰብከው። ከዛ በኋላ እንጸልያለን ጥቂት። ምዕራፍ 27 ቁጥር 23 25 እዛ ጋ የጳውሎስ ታሪክን በተመለከተ ጳውሎስ በጣም በአስቸጋሪ ሁኔታ ውስጥ እያለፈ ሳለ ስለ አምልኮ ይናገራል፣ ስለ ማምለክ ይናገራል። ከቁጥር 21 ጀምሮ ላንብበው። ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ፣ እናንተ ሰዎች ሆይ ሰምታችሁኝ በሆነ ኖሮ ከቀርጤስ እንዳትነሱ ይህንም ጥፋትና ጉዳት እንዳታገኙ ይገባችሁ ነበር። አሁንም አይዟችሁ ብዬ እመክራችኋለሁ፣ ይህ መርከብ እንጂ ከእናንተ አንድስ ነፍስ እንኳ አይጠፋምና። የእርሱ የምሆንና ደግሞ የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበርና፣ እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል፣ እነሆም እግዚአብሔር ከአንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ስለዚህም እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁና። እስቲ እንጸልይ፣ ጌታ እንዲያስተምረን። ሃሌሉያ። የእርሱ የምሆንና ደግሞ የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበርና፣ እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል፣ እነሆም እግዚአብሔር ከአንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። አባት ሆይ ስለዚህ ጊዜ እጅግ አድርገን እናመሰግናለን። ዛሬም ከአንተ ልንሰማ በእግሮች ስር አለን። ጌታ ሆይ አዎ፣ አንተ ቃል ብቻ ተናገር። አሜን። የአንተ ቃል የሚሰራና ሕያው ነው፣ ስልጣን ያለው ነው። ጌታ ሆይ ከቃል በላይ የከበረ ነገር ምንም ነገር የለም። እግዚአብሔር ሆይ ዛሬ ወደ እያንዳንዳችን ቃልህን ላክልን። እግዚአብሔር አባት ሆይ ስለ ሁሉም ነገር እጅግ አድርገን እናመሰግንሃለን፣ ከፍ ከፍ እናደርግሃለን። በዚህ ጉባኤ ከፍ ከፍ እያልክ ተመላለስ፣ በኃይልህና በስልጣን በክብርህ ተመላለስ። አንተ እየተፈራህና እየተከበርክ ተመላለስ፣ እያዳንክና እየፈወስክ ተመላለስ። ጌታ ሆይ የጠላትን ሥራ ሁሉ እየረገጥክ ተመላለስ። ጌታ ሆይ ስለ ሁሉም ነገር ተመስገን፣ ከፍ ከፍ በል። እናመሰግንሃለን ጌታ ሆይ፣ አንተን ለማየት እንሻለን። በቃልህ ውስጥ አንተን ማየት እንሻለን። ጌታ ሆይ ስምህ ይባረክ፣ ተመስገን የጠላት ሥራ በጌታ በኢየሱስ ክርስቶስም የታሰረ ይሁን እግዚአብሔር ሆይ በአንተ ሐሳብ ላይ የሚነሳ በቃል ላይ የሚዋሽ ጆሮን የሚዘጋ ልብን የሚያደነዝዝ የጠላት ሥራ በኢየሱስ ክርስቶስም የተቀጠቀጠ ይሁን በኢየሱስ ክርስቶስም የተረገጠ ይሁን ኃይሉ ሥልጣኑ ምክሩ ሁሉ የተገፈፈ ይሁን በጌታ በኢየሱስ ክርስቶስም አሰርን ክፉን ሁሉ ጌታ ሆይ ተመስገን በኢየሱስ ክርስቶስም አሜን አሜን እግዚአብሔር አምላካችን የተመሰገነ ይሁን በዚህ ቦታ ላይ ታሪኩን እንዳነበብን ጳውሎስ ወደ ቄሳር ይግባኝ ብሎ ስደትና መከራ መጥቶ ታስሮ በነበረ ጊዜ ወደ ቄሳር መሄድ ግድ ሆኖበት በመርከብ እየተጓዙ ሳሉ አውራቂስ የሚባል ኃይለኛ አውሎ ንፋስ መጥቶ መርከባቸውን በሙሉ እያስጨነቀ ማስጨነቅ ብቻ ሳይሆን መርከቧን መሰባበር ጀምሮ በጣም ደንግጠው ፈርተው ያላቸውን የጫኑትን እህል መሰል ነገሮች ክብደት ለመቀነስ ከመርከቡ ወደ ውሃው እየጣሉ ሳሉ እነዛ በመርከቡ ላይ ያሉት ሰዎች ሁሉ እጅግ በጣም ፈርተው ካፒቴኑ ሌሎቹም ሰዎች ያላቸው ጥበብ መርከቧን ሊቆጣጠሩበት አልቻሉም ነበር። በጣም ደንግጠው እስከ ሞት ድረስ ፈርተው ሳሉ ተስፋ ቆርጠው ሳሉ በዚህ ሰዓት ጳውሎስ በመካከላቸው እስከ ታሰረበት ሰንሰለት ተነስቶ ምን አላቸው? አይዟችሁ የእርሱ የመሆንና የማመልከው እግዚአብሔር መልአኩን ልኮ ዛሬ መልአኩ በአጠገቤ ቆሞ አናገረኝ። የተናገረኝም ነገር የማንም ነፍስ አይጠፋም፣ ከተሳፈሩት ሰዎች የማንም ነፍስ አይጠፋም። ወንጌል ለሚሰብክላቸው ማንም አይሞትም። አስቀድማችሁ ብትሰሙ ይኖሮ ይሄ ሁሉ ችግር ውስጥ ባልገባን ነበር። አስቀድመው ገና ሲነሱ አናገረው፣ መቶ አለቃውን ነገረው፣ ያ እስረኞቹን ጭኖ ተቆጣጥሮ የሚሄደውን ይሄ ጉዟችን በጣም አደገኛ ጉዞ ነው፣ በነፍሳችንም አስጊ ሁኔታ ውስጥ እንገባለን። ጳውሎስ ከእግዚአብሔር ሰምቶ ነው የሚነግረው። ከእግዚአብሔር ሰምቶ ነው የመንገዱን ሁኔታ ከሜትሮሎጂስት አጣርቶ ሳይሆን ከእግዚአብሔር ሰምቶ ነው የሚነግረው። ለማ ለመቶ አለቃው። መቶ አለቃው መጽሐፍ ቅዱስ ቀደም ብሎ ስታነቡ ምን ይላል? መቶ አለቃው ከጳውሎስ ይልቅ ማንን ያምን ነበረ? ካፒቴኑንና የመርከቡን ባለቤት ያምናል። ልክ ነው። እንደ ሰው ስታስቡ ጳውሎስ ማን ነው? አንድ እስረኛ፣ ወንጀለኛ ተብሎ የታሰረ ለፍርድ የሚሄድ ቄሳር ፊት ይግባኝ ብሎ የሚሄድ ከመርከብ ጋር ምን አገናኘው? የምን ካፒቴን አይደለ? መርከቡን አልሰራ፣ ምንም የሚያውቀው ነገር የለም። በመቶ አለቃው ቦታ ሆናችሁ ልክ ነው እሱ። እነዚህ ካፒቴኑ ልምድ አለው፣ ብዙ ጊዜ ተመላልሷል። ባለ ንብረቱም ባለ መርከቡም እንደዚያው። መቶ አለቃው ያመነው ማን ነው? ካፒቴኑንና የመርከቡን ባለቤት። ግን ጳውሎስ የሚናገረው ከእግዚአብሔር ሰምቶ ነበረ። ስለዚህ ምን አላቸው? አስቀድማችሁ ሰምታችሁኝ ቢሆን ኖሮ እዚህ አይነት ውጣ ውረድ ውስጥ ባልገባን፣ እንደዚህ ባልተጨነቃችሁ፣ እስከ ሞት ድረስ ፍርሃት ውስጥ ባልገባችሁ። አሁንም አይዟችሁ፣ እግዚአብሔር ተስፋ ሰጥቷል። የእርሱ የምሆንና የማመልከው የሚለው ነው ዋናው ሐሳባችን ዛሬ። የእርሱ የምሆንና የማመልከው እግዚአብሔር መልአኩን ልኮ አናገረኝ። ስለ ወቅታዊው ኢንፎርሜሽን ሰጠኝ። ምን ሊሆን እንዳለ ነገረኝ። መርከቢቷ ትጎዳለች ክፉኛ፣ የማንም ነፍስ ግን አትጠፋም ብሎኛል ብሎ የምስራች ነው የሚነግራቸው። የማንም ነፍስ አትጠፋም፣ የእርሱ የምሆንና አላቸው። እኔ የእርሱ ነኝ አላቸው። እኔ የእርሱ ነኝ። እግዚአብሔር የተመሰገነ ይሁን። አምልኮ ታውቃላችሁ፣ የማን እንደሆንን በማወቅ ነው እግዚአብሔር የሚመለከው። የማን እንደሆንን በማወቅ ነው። እኔና እናንተ መጽሐፍ ቅዱስ እንደሚናገር በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል እግዚአብሔር ቃል። እኛ የራሳችን አይደለንም። ክርስቶስ እናምናለን እርሱን፣ የእግዚአብሔር ልጆች ነን ካልን፣ ክርስቲያኖች ነን ካልን የራሳችን አይደለንም። ብዙ የራሳቸው የሆኑ ሰዎች አሉ በእግዚአብሔር ቤት። ብዙ የራሳቸው እኔ የሚሉ ማለት ነው። የራሳቸው የሆኑ እኔ ገዢ አለኝ፣ እኔ ጌታ አለኝ፣ እኔ አዛዥ አለኝ፣ ባለቤት አለኝ፣ ንብረቱ የሆንኩለት ነው የሚለው ጳውሎስ። ንብረቱ የሆንኩለት ስለኔ ግድ ይለዋል ነው የሚለው። በሁለት አቅጣጫ ነው ምናየው ይሄን ሐሳብ። ሁለት አቅጣጫ የርሱ የሞንና ሲል ጳውሎስ ለርሱ እገዛለታለሁ ለርሱ እገዛለታለሁ እርሱ ነው በኔ ላይ የሚያዘው እርሱ ነው በኔ ላይ አለቃ የርሱን ፈቃድ ነው የማደርገው በርሱ ፈቃድ ነው የምመላለሰው። ሁለተኛው ደግሞ እግዚአብሔር እኔ ምንም ውስጥ ልግባ ለኔ ግድ ይለዋል። እኔ በርሱ ሐሳብ ውስጥ ነኝ ያለ እግዚአብሔር ፈቃድ በኔ ላይ ምንም ነገር አይሆንም ነው የሚለው። ንፋሱ ቢነሳ መርከቢቷ ብትናወጥ ብትሰባበር በቀይሳር ፊት አልፈ ትቆማለህ ብሎኛል። ምንም ንፋሱ ስልጣን የለውም በኔ ላይ መርከቡ ምንም ስልጣን የለውም እኔን የማስመጥ ስልጣን የለውም። የነፋሳቱ ጌታ ምን ብሎኛል? እኔ የርሱ የሆንኩት ጌታ ምን ብሏል? በቀይሳር ፊት ትቆማለህ ትሻገርና በቀይሳር ፊት ትቆማለህ ልትቆም ይገባሃል ብሎኛል ታልፋለ። እግዚአብሔር አምላካች ስሙ ይባረክ። የርሱነን ወንድሞቼ እናቶች የርሱነን ዛሬ ያልተረዳች ነፍስ ካለች ክርስቲያን ከሆነን እኛ የራሳችን አይደለንም። የርሱ ሳንሆን ልንዘምር እንችላለን። የርሱ ሳንሆን ልንሰብክ እንችላለን። የርሱ ሳንሆን በቤተክርስቲያን ልንመላለስ እንችላለን። ያ አምልኮ ግን አምልኮ ማለት አይደለም። መጀመሪያ መስፈርት አለው አምልኮ። ከአምልኮ በፊት የእርሱ መሆን አለብን። የእርሱ መሆን አለብን። ስለዚህ ነው ከቃላችን አለፈ ኑሯችን ማንነታችን ጥያቄ ነው። ማን ነህ ሲባል የእርሱ ነኝ። የማነሽ ሲባል የጌታ ነኝ። ባለቤት አለኝ። ባለቤት ንብረቱ የሆንኩለት አለ ነው የሚለው ጳውሎስ። የእርሱ ነኝ። የእርሱ ነን ወይ ወንድሞቼና እህቶች? እኔና እናንተ የእርሱ ነን? የእርሱ እንደሆነ እናውቃለን? ማን ያገባዋል እንላለን? ስለ አንዳንድ ጉዳይ ማን ያገባዋል በእኔ? እኔ ራሴ ነኝ እንላለን? የሚያገባው ጌታ አለ። መጽሐፍ ቅዱስ ቆሮንቶስ ላይ ይላል በዋጋ ተገዝታችኋልና የራሳችሁ አይደላችሁም። በዋጋ ተገዝተናል። ያ ዋጋ ደግሞ በምድር እንዳለ ሸቀጥ እንደሚተመንበት ሳይሆን በወርቅ በብር ሳይሆን በገንዘብ ሳይሆን በጌታ በኢየሱስ ክርስቶስ ክቡር ደም ነው የተገዛ ነው። እግዚአብሔር ስሙ ይባረክ። ስለዚህ ኃጢአታችን ተከፍሏል ካልን በጌታ በኢየሱስ ክርስቶስ ዋጋ ተከፍሏል። ከተከፈለበት አንድ ባለቤት አለው ማለት ነው። ይሄ አካል አንድ ባለቤት አለው ዋጋ ከተከፈለበት። ስለዚህ በዚህ አካል እንደፈለኩኝ ላረከ ሞከርኩኝ ይሄ ወንጀል ነው። በሰው ንብረት በሌላ ንብረት ነው መጠቀም ያለው ወንጀል ነው። የኔ አይደለም ጌታ ኢየሱስ ክርስቶስ ከፍሎበታል። ስለዚህ የሱ ነው ንብረቱ። ይሄ ዘገየ ማለት የርሱ ንብረት ነው። እለት እለት የርሱን ፈቃድ ለማድረግ ለዚህ ባለቤት ለሆነው የርሱን ፈቃድ ለማድረግ እኔን አለማምደዋለሁ። ይህንን ማንነቴን አለማምደዋለሁ እንጂ የራሴ አይደለሁም። ስለዚህ እስቲ ስለ ሐዋርያው ጳውሎስ እንዴት ነው የእርሱ የመሆን ያለበትን አንዳንድ ነገሮችን እንመለከታለን። ሐዋርያት ገና ህይወቱን ሲሰጥ እንመለከታለን። ምዕራፍ 9 ላይ እንሂድ። ሐዋርያት ሥራ ምዕራፍ 9 ላይ ቁጥር 6 እንዲህ ይላል። ከቁጥር 1 ልጀምረው ግን ሐሳቡ እንዲያያዝልን። ሐዋርያው ጳውሎስ እንዲህ አለ ገና በደማስቆ መንገድ ላይ ክርስቲያኖችን ለማሳደድ ወጥቶ ሳለ የተፈጠረው ታሪክ ነው። ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚች መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማን ነህ አለው። እርሱም
አንተ የምታሳድደኝ እኔ ኢየሱስ ነኝ የመውጊያውንም ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ምን አደርግ ዘንድ ትወዳለህ? ጳውሎስ ሐዋርያው ጳውሎስ ገና ህይወቱ ሲለወጥ ሲቀየር በዚህ መንገድ ላይ ሳለ ክርስቲያኖችን ለማሳደድ የወጣው ሰው ጌታ ባስደናቂ መንገድ ተገናኘው። በመንገድ ላይ ፈቃድ አለው፣ አጀንዳ አለው፣ ይዞት የወጣው ነገር አለ። በዚህ ቦታ ላይ ጌታ ከተገናኘው በኋላ ለምን ታሳድደኛለህ ሲለው ማን አንተን የማሳድድን ያለው ጥያቄው ያልገባው ነገር ነው፣ ጥያቄ ነበር። አንተ የምታሳድደኝ እኔ ኢየሱስ ነኝ ብሎ በመለሰለት ጊዜ ወዲያውኑ ያለው ጌታ ሆይ ምን አደርግ ዘንድ ትወዳለህ? የቀደመውን የራሱን ፈቃድ የራሱን አጀንዳ ሲጥልና የጌታን አጀንዳ ሊቀበል የጌታን ፈቃድ ለማድረግ ሲወስን ነው የምናየው። ምን አደርግ ዘንድ ትወዳለህ? ምንድን ነው እንዳደርግ የምትፈልገው? ለካ በአንተ ላይ ነው እንዴ ተነሳሁት? አንተን ነው እንዴ ማሳድደው? ያለበት ቦታ ነው። ትልቅ ህይወት ለውጥ ሲያደርግ የእግዚአብሔርን ፈቃድ የእርሱን አጀንዳ ለመያዝ ውሳኔ ያደረገበት ለውጥ ነው የምናየው። ምን አደርግ ዘንድ ትወዳለህ? ምን አደርግ ዘንድ ትወዳለህ? ጠቅላላ የእርሱ ለመሆን ነው ውሳኔ ሲያደርግ የምንመለከተው። የራሱ ነበረ በፊት የራሱ ምኞት አለ፣ የራሱ ፈቃድ አለ፣ ነው ብሎ ያመነው ነገር አለ። ብዙ መንገድ ሄዶ ሊያደርግ እየተጣጣረ ያለበት ሰዓት ነው ይሄ ሰው። አሁን ግን ያንን በሙሉ ጥሎ የጌታን ሲይዝ ነው የምንመለከተው። ምን አደርግ ዘንድ ትወዳለህ ጌታ ሆይ? ምንድን ነው እንዳደርግ የምትፈልገው? ይሄ የህይወታችን ጅማሬ መሆን አለበት። የአገልግሎታችን ጅማሬ መሆን አለበት። ወደ አገልግሎቶች ስንገባ ምንድን ነው እንዳደርግ የምትፈልገው ጌታ ሆይ? ምን እንዳደርግ ትወዳለህ? ምንድን ነው እንድሰራ በመንግስት ውስጥ የምትወደው? እኛ የምንወደውን ሳይሆን እኛ የምንፈልገውን ሳይሆን ጌታ ሆይ ምን አደርግ ዘንድ ትወዳለህ የሚለው ጥያቄ ሁላችንም ልንጠይቀው የሚገባ ጉዳይ ነው። ሁላችንም። ምክንያቱም የእርሱ ስለሆንን የእርሱን ፈቃድ እየፈጸምን ነው እንጂ በመንግስቱ ውስጥ የራሳችንን እያደረግን አይደለም። የራሳችንን ፈቃድ አይደለም ምን ማድረግ የሚገባን፣ የራሳችንን አይደለም። ምን አደርግ ዘንድ ትወዳለህ? ጌታም ተነስተ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግህን ይነግሩሃል አለው። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ። ሳውልም ከምድር ተነሳ፣ አይኖቹም በተከፈቱ ጊዜ ምንም አላየም። እጁንም ይዘው እየመሩ ወደ ደማስቆ አገቡት። ሳያይም 3 ቀን ኖረ፣ አልበላምም አልጠጣምም እያለ የእግዚአብሔር ቃል ይቀጥላል። ሁለተኛ ደረጃ እዚህ ሐዋርያት ምዕራፍ እዚሁ 9:15 ላይ የምንመለከተው አለ። እግዚአብሔር በሕይወቱ ያለውን ዓላማ ሲገልጥለት ነው የምናየው። እዚህ ጋር በኑሮው እስከ መጨረሻ በሚያገለግልበት ጊዜ ምን ማድረግ እንዳለበት ምን እንደሚሆን ይነግረዋል። ያንን ሲስማማ ሲቀበል እንመለከታለን። በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተ ቅን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉትን አንድ ጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና። ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም ይህ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና
አለው ይላል እግዚአብሔር ቃል። ሐናንያም እንደተነገረው ሄዶ ሲጸልይለት ከአይኑ ቅርፊት እንደተነሳ በጳውሎስ ላይ እንዲሁም መንፈስ ቅዱስን እንደተሞላ ከዚያም አገልግሎትን እንደጀመረ መጽሐፍ ቅዱስ ይናገራል። በዛው በደማስቆ ካሉት ክርስቲያኖች ጋር ህብረትን ማድረግ ቀጠለ። ከዛው በምኩራብ ገብቶ ኢየሱስ ክርስቶስ ጌታ እንደሆነ መመስከርን እንደቀጠለ እንመለከታለን። በዚህ ቦታ በሁለተኛው ላይ የምንመለከተው እግዚአብሔር በህይወት ዘመኑ በጳውሎስ ምን ሊያደርግ እንዳሰበ ሲነግረው ነው የምንመለከተው። እና ምዕራፍ 21 ላይ ግን አንድ ነገር እንመለከታለን። ከዚህ ጋር የተያያዘ ሐሳብ ሲፈጸም እንመለከታለን። በፊሊጶስ ቤት ወንጌላዊ ፊሊጶስ ቤት ውስጥ ሳሉ እነ ጳውሎስ በዛ ሆነው እነ ጳውሎስ ሳሉ እንዲህ ሆነ። ከቁጥር 7 ጀምሮ ምዕራፍ 21 እኛም የባህሩን መንገድ ጨርሰን ከጢሮስ ወደ አካ ደረስን። ለወንድሞችም ሰላምታ ሰጥተን ከነርሱ ዘንድ አንድ ቀን ተቀመጥን። በነገውም ወጥተን ወደ ቂሳሪያ መጣን። ከሰባቱም አንድ በሚሆን በወንጌላዊው ፊሊጶስ ቤት ገብተን በእርሱ ዘንድ ተቀመጥን። ለእርሱም ትንቢት የሚናገሩ አራት ደናግል ሴቶች ልጆች ነበሩት። አያሌ ቀንም ተቀምጠን ሳለን ነቢይ የነበረ አጋቦስ የሚሉት አንድ ሰው ከይሁዳ ወረደ። ወደ እኛም መጣና የጳውሎስን መታጠቂያ ወስዶ የገዛ እጁንና እግሩን አስሮ እንዲሁ መንፈስ ቅዱስ ይህ መታጠቂያ ያለውን ሰው አይሁድ በኢየሩሳሌም እንደዚህ ያስሩታል፣ በአሕዛብም እጅ አሳልፈው ይሰጡታል ይላል አለ። ይህንም በሰማን ጊዜ እኛም በዚያ የሚኖሩትም ወደ ኢየሩሳሌም እንዳይወጣ ለመን ነው። ጳውሎስ ግን መልሶ እያለቀሳችሁ ልቤንም እየሰበራችሁ ምን ማድረጋችሁ ነው? እኔ ስለ ጌታ ስለ ኢየሱስ ስም በኢየሩሳሌም ለመሞት እንኳ ተሰናድቻለሁ እንጂ ለእስራት ብቻ አይደለም አለ። ምክርንም ሊቀበል እምቢ ባለ ጊዜ የጌታ ፈቃድ ይሁን ብለን ዝም አልን ይላል። እግዚአብሔር ጳውሎስን ገና ሲጠራው አስቀድመን እንዳነበብን ምዕራፍ 9 ላይ እግዚአብሔር ያሰበውን ነግሮታል። በአሕዛብ በነገስታት ፊት ስሜን የምትሸከም ዕቃ ነህ፣ ስለ ስሜ ብዙ መከራ ልትቀበል ይገባል ብሎ ጠርቶት አሳውቀዋለሁ፣ ይህንን አመለክተዋለሁ ብሎ ለሐናንያ ነገረው። ይህን ነገር በዚህ መልክ የሚያገለግለኝ ሰው ነው፣ በነገስታት ፊት ይቆማል፣ ስለ ስሜ ብዙ መከራ ይቀበላል። ይሄ ሰው ብዙ መከራ ይቀበላል። ይህንን ጳውሎስ ሰምቶታል ገና ከመጀመሪያው። በአንድ ወቅት ግን እዚህ ጋር እንዳነበብን በፊሊጶስ ቤት ውስጥ ሆነው ሲያመልኩ ሳሉ አብረው ሳሉ አጋቦስ የሚባል ነቢይ መጣ ይላል። አጋቦስ መጣና እንዲሁ መንፈስ ቅዱስ ስለዚህ ሰው እንዲህ ይላል፣ በኢየሩሳሌም ብዙ መከራ ይደርስበታል እያለተና ለጳውሎስ ዱብዳ መልእክት አልነበረም። ይሄ መልእክት እግዚአብሔር አስቀድሞ ነግሮታል። እዛ ላሉት ግን አዲስ ሐሳብ ነው፣ ለሌሎቹ ግን አዲስ ነው። አስደነገጣቸው፣ ኦ ያሉ ፈሩ። ከዚህ የተነሳ በሙሉ እንዳትሄድ አሉ። እንዳትሄድ በዛ ቦታ ይሄ ሁሉ ነገር የሚደርስብህ ከሆነ እባክህ አትሄድ። ለወንድማቸው አስበው ነው፣ ለወንድማቸው አስተው ነው። ሁላችንም እንደዚህ አይነት ነገር ውስጥ ብንሆን እናደርጋለን ብዬ አስባለሁ። ተው አትሄድ። ይሄ ሰው ግን የእግዚአብሔርን አጀንዳ የተቀበለ ሰው ነበረ፣ የእግዚአብሔር ፈቃድ ጋር የተስማማ ሰው ነበረ። ህይወቱን ነፍሱን እስከማይሳሳለት ድረስ ውሳኔ ያደረገ ሰው ነው። እንዲህ ነው የምትሆነው፣ በዚህ መንገድ ነው የምትሄደው ብሎታል እግዚአብሔር። እንዲህ ነው እኔ ነው የምታከብረኝ፣ በዚህ መንገድ ሄደ ነው የእርሱ የምሆንና ሲል የእርሱን ፈቃድ የማደርግ ሰው ነኝ። እንዲህ ሂድ ካለኝ እንዲህ መሄድ አለብኝ፣ እንዲህ ነው የምሄደው። ምክንያቱም ባለቤቱ እሱ ስለሆነ በራሱ ላይ ስልጣን የለውም። በራሴ ላይ ስልጣን አጀንዳውን የመቀየር ስልጣን የለኝም ነው። የአገልግሎቴን አካሄድ የመቀየር ስልጣን የለኝም። እርሱ በኢየሩሳሌም ትሄዳለ፣ ቢያስፈልግ መከራ ትቀበላለ፣ በነገስታት ፊት ትቆማለ፣ ስለ ስሜ ትመሰክራለ ብሎኛል። እናንተ ከእግዚአብሔር አጀንዳ ልታስወጡ ለምንድን ነው እያለቀሳችሁ የምትፈታተኑ ነው የሚላቸው። ለምንድን ነው የሚላቸው። መጨረሻ ላይ ምክርን ለመቀበል እምቢ ባለ ጊዜ የእግዚአብሔር ፈቃድ ይሁን ብለን ዝም አልን ይላሉ። እግዚአብሔር ይባርካቸው። አሜን። ዝም አልን። ይሄ ነገር የእግዚአብሔር ሐሳብ ይሆን? ነገሩ ይከብዳል። ነገሩ ያስጨንቃል። ደስ አይልም ነገሩ ሚገባበትን ስናየው ደስ አይልም። ነገር ግን የእግዚአብሔር ፈቃድ ይሆን ይሄ ጉዳይ የእግዚአብሔር ሐሳብ ይሆን እንደዚህ ሁኔታውስ ማለፉ ብለን ዝም አለን ይላሉ። ዝም አለን እግዚአብሔር ነው ያለ እግዚአብሔር እንዲህ ብሏል በቃሽ ብለን ዝም አለን። እግዚአብሔር አምላካችን ስሙ ይባረክ አሜን። አንድ ጊዜ እግዚአብሔር በዚህ መንገድ ያሳልፋል ጠባብ የሆነ መንገድ ያሳልፋል። ግን የእግዚአብሔር ፈቃድ ከሆነ የእግዚአብሔር አጀንዳ ከሆነ የእርሱ ሐሳብ ከሆነ በራሳችን ላይ ስልጣን የለንም። መጨመር መቀነስ ስልጣን የለንም። የማሻሻል ስልጣን የለንም። ስልጣን የለንም። የእርሱ ደና የእርሱ ነን። መንገዱ ይሄ ነው ካለ መንገዱ ያ ጠባብ ነች በቃ ብዙ አያዝናናም። ማስፋት አይቻልም መንገዱን ማስፋት አይቻልም። በዛም ሁኔታ ሆኖ ግን እግዚአብሔር ይመለካል ነው የሚለው። በቃ አምልኮ እርሱን ፈቃድ እግዚአብሔር ማወቅና የርሱን ፈቃድ መፈጸም ነው ወገኖቼ። የርሱን ፈቃድ የእግዚአብሔር ፈቃድ በሐዋርያው ጳውሎስ ህይወት ውስጥ በነገስታት በዛ ሁኔታ ውስጥ እየሄደ ማገልገል ነበር። እየሄደ መቆም ነበር። ለሰዎች እሳት ውስጥ እንደሚገባ ቢመስልም እንደዛ የሆነ ማገልገል ነበረበት። ያ የእግዚአብሔር ፈቃድ ነው። እግዚአብሔር የተገለጠለት አምላክ ያንን ነው የነገረው። መቆም አለብህ ስለ ስሜ መከራ መቀበል አለብህ ከመከራ አትሽሽ ነው የሚለው። እና ወንድሞቹ ደግሞ በፍጹም አትሄድ ኢየሩሳሌም የሚባል አካባቢ እንዳትደርስ ነው የሚሉት። ኢየሩሳሌም እየጠበቀች ነው ልታሳድህ መከራ ልታጠግብ እየጠበቀች ተዋክ ወንድማች ነው። ይሄ እግዚአብሔር አጀንዳ እዛ እንድሄድ ነው። እዛ ከተማ ገብቼ ወንጌልን እንድሰብክ ነው ወንጌልን እንድናገር ነው ነው የሚላቸው። ለዚህ ነው እርሱ የምሆንና የማመልከው እግዚአብሔር በዚች በተናወጠችው መርከብ ውስጥም ከኔ ጋር ነው። በቄሳር ፊት ስቆም አብሮኝ ነው የሚሆነው። በቃ አይሁድ ተማክረው ሊያጠፉኝ ሲነሱ እርሱ ከኔ ጋር አለ። እስር ቤት ድረስ መጥቶ ይናገረኛል። እስር ቤት ድረስ መጥቶ መልአኩን ልኮ ያማክረኛል። አይዞ ምንም አትሆን ምንም አያደርጉም እስር ቤት ከተቱ እንጂ ምንም አትሆንም ያለ ይናገረዋል እግዚአብሔር። እግዚአብሔር አምላካችን ስሙ ይባረክ። ባይመችም እግዚአብሔርን እናምልከው። አጀንዳው እንደሆነ ከገባን የእግዚአብሔር ፈቃድ እንደሆነ ከገባን እናምልከው። ባይመችም ሐዋርያው ጳውሎስ እያመለከው ነው ያለው። ለዚህ ነው የእርሱ የምሆንና የማመልከው የሚለው። በዛ ታሪኩ ስትመለከቱ ሰዎቹ 14 ቀን አልበሉም አልጠጡም ይላል የእግዚአብሔር ቃል። እርሱ ግን እየዞረ ምግብ ይዞ የሚጠጣ ይዞ እባካችሁ ብሉ ይላቸዋል። እባካችሁ ጠጡ፣ ነፍሳችሁ አትጠፋም፣ አትጨነቁ። የሚገርም ሰው ነው። እግዚአብሔርን ፈቃዱን አውቆ የሚያመልክ ሰው ሌላው ሰው ሲጨነቅ፣ እሱ ግን የምስራ አትጠፉም፣ ህይወት ወንጌል እየሰበከላቸው ተረጋጉ፣ አትጠፉም፣ ብሉ ባካችሁ ጠጡ ይላቸዋል። እዚህ እኮ ሰንሰለት አለ ላዩ ላይ። ታሪኩን ስትቀጥሉት እንደሱ ነው የሚለው። ያነበብነው ቦታ ምዕራፍ 27 ስትቀጥሉ ባካችሁ ብሉ ይላቸዋል። ባካችሁ ጠጡ፣ ጠጡ፣ ነፍሳችሁን አድኑ፣ መብላት ያስፈልጋቸዋል፣ መጠጣት ያስፈልጋቸዋል እያለ እየዞረ ምግብ ያድል ነበር። ምግብ ያድል ነበር። ሌላው በሙሉ በጭንቀት አልቋል። ሌላው በሙሉ በሞት ፍርሃት አልቋል። ጳውሎስ ነበር አስተናጋጁ እዛ ቦታ ላይ፣ እስረኛው ጳውሎስ። ምዕራፍ 28 ጋር እንሄድና ሐሳቤን አጠቃልላለሁ። ምዕራፍ 28 ላይ ስንመለከት እግዚአብሔርን በዚህ አስጨናቂ ሁኔታ ስናመልክ እግዚአብሔር የሚያደርገው ተአምራት አለ። እግዚአብሔር የሚያደርገው ተአምራት አለ። የሚያደርገው አስደናቂ ነገር አለ። ብዙ ጊዜ ሰዎች እንዲህ ከሚያዩት ነገር ነው የሚናገሩት፣ ከሚያዩት ነገር ነው የሚወስኑት፣ ሐሳብ የሚሰጡት። እና እነዛ ወንድሞቹም አትሂድ እንዳሉት ወዲያውኑ እንደሰሙ ጠቅላላ እውቀቱ ግን የላቸውም። ጳውሎስ ደግሞ የሰማው ጠቅላላ እውቀቱ አለው እሱ። ስለዚህ ተው አላቸው። እንደዚሁም ደግሞ በሌላ መልክ አለ። እዚህ ቦታ ላይ ምዕራፍ 28 ስንመለከት በደህና ከደረስን በኋላ ይላል። በሰላም ደረሱ። ከደረስን በኋላ በዚያን ጊዜ ደሴቲቱ መላጥያ እንድትባል አወቅን። አረማውያንም የሚያስገርም ቸርነት አደረጉልን። ዝናብ ስለሆነ ስለ ብርዱም እሳት አንድደው ሁላችንን ተቀበሉን። ጳውሎስ ግን ብዙ ጭራሮ አከማችቶ ወደ እሳት ሲጨምር እፍኝት ከሙቀት የተነሳ ወጣጁን ነደፈችው። አረማውያንም እባብ በእጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህርም ስንኳ በደህና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተወውም አሉ። እርሱ ግን እባቢቱን ወደ እሳት አራገፋት፣ አንዳችም አልጎዳችውም። እነርሱም ሊያብጥ ወይም ወዲያው ሞቶ ሊወድቅ ነው ብለው ይጠባበቁት ነበር። ብዙ ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህ አምላክ ነው ብለው ሐሳባቸውን ለወጡ ይላል። ሐሳባቸውን ለወጡ። ይህ ምንድን ነው? መጀመሪያ ይህ ነፍሰ ገዳይ ነው አሉ። ምን ስላዩ? እጁ ላይ እባብ አዩ፣ ፉኝት አዩ። ማገዶ ሲለቅምና እሳቱ ሲከት ድንገት ከማገዶ መካከል የነበረች እባብ ነበረች እጁ ላይ ነደፈች። ይሄ ሰው ከሞት አምልጦ ቢወጣ እግዚአብሔር ተከትሎት እዚህ መጣና ነፍሰ ገዳይ፣ በእውነት ይሄ ነፍሰ ገዳይ ስለሆነ ነው እግዚአብሔር አልለቀቀውም አሉ። በቃ እዚህ ጋር እፉኝት ስላዩ ነው የመገለጥ እንበል ወይ ምንድን እፉኝት እዚህ ላይ ስላዩ ይሄ ሰው ነፍሰ ገዳይ ነው አሉ። እና ሊያብጥ ወይ ሊፈነዳ ወይ ደግሞ ሊወድቅ ሲጠባበቁ ወደቀ? አልወደቀም። ጻፍ ቅዱስ እንደሚል አልወደቀም። የሚያስገርም ነገር ምንም ባላዩ ጊዜ ይህስ አምላክ ነው ብለው ሐሳባቸውን ለወጡ ይላል እግዚአብሔር ቃል። የእርሱ የምሆንና አለ። የእርሱ ነው፣ የጌታ ነው፣ የጌታ ነው። ጌታን ወንድሞች በማንኛውም ጊዜ እናምልከው፣ በደስታ እናምልከው። በቃ በደስታ እናምልከው። እግዚአብሔር ተአምራትን ያደርጋል። የሰዎችን ሐሳብ ያስቀይራል። የሰዎችን ቋንቋቸውን ያስቀይራል። በቃ የተናገሩት ነገር ይቀየራል። እንዴ ይህ ሰው በቃ ወደቀ። አሁን ወደቀ፣ በቃ መውደቁ ነው ያሉት ሰዎች ቆመ፣ ጸና ይላሉ። ሊሞት ነው፣ ሊወድቅ ነው፣ ሊፈነዳ ነው አሉ። ከዛ ይሄ ሰው እንዲሁም ሰው አይደለም አሉ። መጨረሻ ላይ ከሰውም እንትን አሉና መልአክ ነው አሉ። እግዚአብሔር ከእርሱ ጋር አለ። እግዚአብሔር ስሙ ይባረክ። የእርሱ የምሆን አለ። የእርሱ ነኝ አለ። እርሱ ከኔ ጋር ነው። የእርሱ ነኝ፣ ንብረትነቴ የጌታ ነው፣ የጌታ ነው። በሞት ሸለቆ ባልፍ፣ በሞት ጥላ መካከል ባልፍ፣ እርሱ ከኔ ጋር ነው። አመልከዋለሁ ነው የሚለው። እግዚአብሔር አምላካችን ስሙ ይባረክ። ስለዚህ የእርሱ ነን ወገኖቼ፣ የእርሱ ነን እኛ። የእርሱ ስለሆንን በደስታ እናምልከው። ይህን ጌታ በደስታ እናምልከው፣ በሐሴት እናምልከው፣ በእርግጠኝነት እናምልከው፣ በሙሉ ልብ እናምልከው። ገዢ እንዳለን፣ ባለቤት እንዳለን፣ ጌታ እንዳለን እያወቅን እናምልከው። በማንኛውም ሰዓት በማንኛውም ሁኔታ ውስጥ እየተገዛንለት እናምልከው። እግዚአብሔር ተአምራት ያሳየናል። በቃ ተአምራት። እንዲህ ተባለ ብላችሁ የጠላችሁት ነገር አለ፣ እግዚአብሔር ይገለብጠዋል። በአምልኳችን ውስጥ ስንገዛለት አምላካችን ጌትነቱን ይገልጣል። ለእርሱ ስንኖር ኃያልነቱን ይገልጣል። ጌታ በሙሉ ልባችን ስንገዛ ስልጣኑን በሕይወታችን ያሳየናል። እግዚአብሔር የተመሰገነ ይሁን። ለእርሱ የምኖር አለ። በቃ ለእርሱ የእርሱ ነኝ አለ። እግዚአብሔር ስሙ የተባረከ ይሁን። ሃሌሉያ፣ ክብር ለአምላካችን ይሁን። አሜን። ኢየሱስ ጌታ ነው። ስለዚህ ወንድሞቼ ሆይ የእርሱ ነን ወይ? እኔና እናንተ የእርሱ ነሽ ወይ? የእርሱ ነህ ወይ? የእርሱ ነን ወይ? እኛ የእርሱ ነን። ጳውሎስ እንዳለ በማንኛውም ችግር ውስጥ ብናልፍ በእርግጠኝነት እኔ የእርሱ ነኝ የጌታ ነኝ እንላለን። የጌታ ነኝ፣ እርሱ አይረሳኝም። የጌታ ነኝ፣ ጨለማ ውስጥም ብሆን የእርሱ ነኝ እንላለን። ውዴ የእኔ ነው፣ እኔም የእርሱ ነኝ፣ እርሱ የእኔ ነው እንላለን። የእኔ ነው። እግዚአብሔር አምላካችን ስሙ የተባረከ ይሁን። እሺ እንጸልያለን።